ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ የካቲት 23 2015 ዓ.ም ተመረጽ ዝግጅታችን ጀመረ። ደቡብ ኦሞን የመታው ድርቅ ከፍተኛ ጉዳት እያደረሰ ነው። በቦረና የሚገኙ የድርቅ ተጎጂዎች ደግሞ የሚደረግላቸው ድጋፍ በአስቸኳይ እንዲደርሳቸው ጠይቀዋል።
ወርሃ ለምታማሪ
ልጆቼ 2 ተማሪ ናቸው። አንዷ የምሰጣት ምግብ ስላጣሁ ሊመግቡልኝ አቅሙ ላላቸው ሰዎች ነው የሰጠሁት።
ቾብ በቦረና በድርቅ ተጎጂ ከሆኑ ነዋሪዎች መካከል አንዱ ነው። ዝርዝሩን በአብይ ርዕሳችን ይዘን እንመለሳለን። 127ኛው የአድዋ ድል በዓል በአዲስ አበባ በሁለት ገጽታዎች ተከብሯል። የዚህንም ዝርዝር ወደ ኋላ ላይ ይዘን እንመለሳለን። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዳ ወልዴ ነኝ። የመንግስታቱ ድርጅት ከሌሎች አጋሮችና መንግስታት ጋር በመሆን ከፍተኛ እርዳታ ለሚሹና በኢትዮጵያ የሚገኙ 20 ሚሊዮን ሰዎችን ለመታደግ የሚውል 4 ቢሊዮን ዶላር ድጋፍ እንዲደረግ ጥሪ ማድረጋቸውን የዋና ጸሐፊው አንቶኒዮ ጉቴሬዝ ቃል አቀባይ የሆኑት ስቴፋን ጁዳሪክ አስታውቀዋል። ገንዘቡ ለምግብ፣ ጤናና ሌሎች እጅግ አስፈላጊ ለሆኑ አቅርቦቶች እንደሚውል ቃል አቀባዩ ጨምረው አስታውቀዋል። በደቡብና በመስራቅ ያገሪቱ ክፍሎች ድርቅ ባስከተለው ችግር ምክንያት ከፍተኛ ስቃይ እየታየ መሆኑን በሰብአዊ ተግባር ላይ የተሰማሩ አጋሮቻችን ነግረውናል ብለዋል ጁዳሪክ። አንዳንዶቹ እነዚህ አካባቢዎች በኮሌራ የተጠቁ ሲሆን እስካሁን 1100 የሚሆኑ ሰዎች በበሽታው እንደተያዙ ታውቋል ብለዋል። በቅርብ ሳምንታት ውስጥ ደግሞ በ10000 የሚቆጠሩ ሰዎች ከሶማሊላንድ ሁከትን በመሸሽ ወደ ኢትዮጵያ ሶማሌ ክልል መግባታቸውን ጁዳሪክ አስታውሰዋል። የሰሜን ኢትዮጵያው ጦርነት በሰላም ስምምነት ከተቋጨ ወዲህ የሰብአዊ አቅርቦቱ መሻሻሉ ቀጥሏል ያሉት ቃል አቀባዩ አንዳንድ ቦታዎችን ለመድረስ ግን አሁንም አዳጋች ነው ብለዋል። ካለፈው ዳር ወር ወዲህ በ4400 የጭነት ማጓጓዣዎች የተጫነ 180,000 ቶን እህልና ቁሳቁስ ትግራይ መግባቱን ጁዳሪክ ጨምረው ገልጸዋል። 8.5 ሚሊዮን የሚሆኑና በአፋር፣ ትግራይና አማራ ክልሎች የሚገኙ ሰዎች የምግብ እርዳታ እንደሚያስፈልጋቸው ተለይተዋል ሲሉ ቃል አቀባዩ ተናግረዋል። በሶማሊላንድ ባለፉት 24 ቀናት በመንግስት ጸጥታ ኃይሎችና በጎሳ አባላት መካከል በተደረገ ግጭት 210 የሚሆኑ ሲቪሎች መገደላቸውን አንድ የመንግስት ባለስልጣን አስታውቀዋል። በዚሁ ላስ አኖድ በተባለችው ከተማ በሚካሄደው ግጭት እስካሁን 680 ሰዎች መጎዳታቸውንም የከተማዋ ከንቲባ በጋዜጣዊ መግለጫ ላይ ተናግረዋል። 200,000 የሚሆኑ የቤተሰብ አባላት ቤታቸውን ጥለው መሸሻቸውም ታውቋል። በአካባቢው የሰላም ደሴት ተደርጋ ስትታይ የነበረችው ሶማሊላንድ ባለፉት ሳምንታት ለሶማሊያ ታማኝ በሆኑ ሚሊሻዎችና በአገሪቱ የጸጥታ ኃይሎች መካከል እየተደረገ ባለ ግጭት ወደ ለየለት ሁከት ውስጥ ገብታለች። ላስ አኖድ በሰሜን ምስራቅ ሶማሊያ የምትገኝ ከፊል ራስ ገዝ የሆነችና ወሳኝ የንግድ መስመር ላይ ያለች ከተማ ስትሆን ሶማሊላንድ እና ፑንትላንድ የይገባኛል ጥያቄ ያቀርቡባታል። በናይጄሪያ በተደረገውና ከፍተኛ ፉክክር በታየበት ፕሬዝዳንታዊ ምርጫ 3ኛ ደረጃን ያገኙት ፒተር ኦቢ ውጤቱን ባለመቀበል ጉዳዩን ወደ ፍርድ ቤት እንደሚወስዱ አስታውቀዋል። ለፖለቲካው ፉክክር አዲስ የሆኑት የሰራተኛ ፓርቲው ኦቢ 6.1 ሚሊዮን ድምጽ በማግኘት የ3ኛ ደረጃን ሲያገኙ፣ ለሁለት ዓመታት በሁለት ፓርቲዎች ተጽዕኖ ስር በነበረው የናይጄሪያ ፖለቲካ መድረክ ላይ አዲስ የፖለቲካ ሰው ብቅ ያሉ መስሎ ነበር። መብታችንን ለማስከበር ሁሉንም ህጋዊ አማራጮችን እንጠቀማለን ሲሉ ተደምጠዋል። ኦቢ በናይጄሪያ ምርጫ የገዢው ፓርቲ ወኪልና የቀድሞ የሌጎስ አገር ገዢ ቡላ ቲኑቡ 8.8 ሚሊዮን በማግኘት አሸናፊ መሆናቸው ትናንት ረቡዕ ይፋ ተደርጓል። ወንበራቸውን በመጪው ግንቦት ይረከባሉ ተብሏል። ተቃዋሚዎች ቅሬታቸውን ፍርድ ቤት ለማቅረብ የ21 ቀን ጊዜ አላቸው። በአፍሪካ ከፍተኛ የህዝብ ብዛት ባላት ናይጄሪያ የተደረገው ምርጫ በአጠቃላይ ሰላማዊ ቢሆንም በምርጫ ጣቢያዎች ረጅም መዘግየት መታየቱና በኢንተርኔት አማካይነት ሲታወጅ የነበረው ውጤት እያዘገመ መምጣት ድምጽ ሰጪዎችን ሲያበሳጭ፣ ተቃዋሚ ፓርቲዎች ደግሞ ማጭበርበር ተከስቷል በሚል ወደ ክስ በማምራት ላይ ናቸው። አድማጮች፣ ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፈረንሳይ በአፍሪካ ላይ ያላት ተጽዕኖ አክትሟል ሲሉ አራት የአፍሪካ ሀገራትን በመጎብኘት ላይ የሚገኙት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ ተናግረዋል። በቀድሞ የፈረንሳይ ቅኝ ግዛቶች ጸረ ፈረንሳይ አቋሞች እየተጠናከሩ ነው። ይህም ሩሲያና ቻይና ያላቸው ተጽዕኖ እየጨመረ በመምጣቱ አገሪቱ የዲፕሎማሲ ጦር ሜዳ በመሆኗ ነው ተብሏል። በተፈጥሮ አካባቢ ላይ በሚያተኩር ስብሰባ ላይ ለመካፈል ጋቦን የተገኙት ማክሮን ፈረንሳይ በአፍሪካ ላይ ጣልቃ የመግባት የቀድሞ ፖሊሲዋ አትመለስም ሲሉ ተደምጠዋል። የፍራንስ አፍሪክ ዘመን አክትሟል ብለዋል በመዲናዋ ሊቨርፑል ለተሰበሰቡ የፈረንሳይ ማህበረሰብ አባላት ባደረጉት ንግግር። ይህም ፈረንሳይ ጥቅሟን ለማስከበር ስትል ፈላጭ ቆራጭ መሪዎችን ስትደግፍ የቆየችበትን ፖሊሲ ያመለከተ ነው ሲል AFP በዘገባው አመልክቷል። አፍሪካውያኑ በ1960ዎቹ ከቅኝ ግዛት ነጻ በወጡበት ወቅት የተፈጥሮ ሀብታቸውን ለመጠቀምና ወታደራዊ ጣቢያ ለማቋቋም ስትል ፈረንሳይ በፍራንክ አፍሪክ ፖሊሲዋ መሰረት በቀድሞ ቅኝ ግዛቷ ፈላጭ ቆራጭ መሪዎች እንዲፈጠሩ አድርጋለች ሲል አክሏል የAFP ዘገባ። ማክሮን ጉብኝታቸውን ከመጀመራቸው ቀደም ብሎ ባለፈው ሰኞ ሲናገሩ በመጪዎቹ ወራት በግልጽ በሚታይ ሁኔታ ፈረንሳይ በአፍሪካ ያላትን የወታደሮች መጠን ትቀንሳለች ብለዋል። ባለፈው አንድ ዓመት ፈረንሳይ የቀድሞ ቅኝ ግዛቷ ከነበሩት ማሊ፣ ቡርኪና ፋሶ እና ማዕከላዊ አፍሪካ ሪፐብሊክ ወታደሮቿን አሰጥታለች። በሴኔጋል፣ አይቮሪ ኮስት፣ ጋቦን እና ጅቡቲ ከ3000 በላይ ወታደሮች እንዳሏት ኦፊሳላዊ መረጃዎች ይጠቁማሉ። ኢራን ሰር የሆኑ ጸረ ታንክ ሚሳኤሎችንና የባሊስቲክ ሚሳኤል ተቀጣዮችን በኦማን ባህረ ሰላጤ ከአንድ ትንሽ ጀልባ ላይ መያዙን የእንግሊዝ ባህር ኃይል አስታውቋል። የጦር መሳሪያው ወዴት እያመራ እንደነበር የእንግሊዝ ባህር ኃይል ባይገልጽም የመረጃ ቅኝትና ስለላ ድጋፍ እንደሰጠ የተናገረው የአሜሪካ ጦር ግን ጀልባው የተያዘው በተለምዶ በህገወጥ መንገድ መሳሪያ ወደ የመን በሚተላለፍበት መስመር ላይ እንደሆነ ገልጿል። ምዕራባውያን ኃይሎች በጀልባ ተጭነው የሚያልፉ በርካታ መሳሪያዎችን በተመሳሳይ መስመር ላይ በተደጋጋሚ ይዘዋል። ኢራን በየመን ያሉ ሁቲ አማጽያንን ለመርዳት የምታደርገው ነው ሲሉም ይከሳሉ። ኢራን ክሱን ታስተባብላለች። የመሳሪያዎቹ መያዝ ዓለም አቀፍ ሕግን ለማስከበርና የዓለምን ሰላምና ጸጥታ ለማወክ የሚደረጉ እንቅስቃሴዎችን ለመግታት ያለንን ቁርጠኝነት የሚያሳይ ነው ብለዋል የእንግሊዙ መከላከያ ሚኒስትር ቤን ዋላስ። በመጨረሻም አድማጮች፣ የኮቪድ-19 ወረርሽኝ በቻይና ውሃን ከሚገኝ ላቦራቶሪ አፈትልኮ የወጣ መሆኑን አሜሪካ ታምናለች ሲሉ የፌዴራል ምርመራ ቢሮ FBI ዲሬክተር ክሪስቶፈር ሬይ ይፋ አድርገዋል። ሆኖም ግን በዚህ ድምዳሜ ላይ በተለያዩ የአሜሪካ መረጃ ተቋማት መካከል ልዩነት አለ ተብሏል። ዋይት ሃውስ የኤፍቢአይን ግኝት ትናንት ረቡዕ አጣጥሏል ስትል የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ አመልክታለች። የአሜሪካው የውጭ ጉዳይ ሚኒስቴርም በአገሪቱ የመረጃ ተቋማት መካከል በጉዳዩ ላይ ልዩነት እንዳለ አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ከአሜሪካ የተሰማው መደምደሚያ ተአማኒነት የሚጎድለው ነው ብለዋል። የኮቪድ-19 መነሻ የት ነው የሚለው ጥያቄ አሜሪካ በዚህ ሳምንት የጀመረችውና አገሪቱ ከቻይና ጋር የነበራትን ፉክክር የሚመረምረው የሁለት ዓመት ፕሮጀክት ዋናው ትኩረት ይሆናል ተብሏል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት።
እንግዲህ ወልዴን ለዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ የካቲት 23 2015 ዓ.ም ተመረጽ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የአብይ ዘገባችን እንለፍ። የድርቅ ተጎጂዎችን ለማገዝ በተለያዩ ግለሰቦችና ተቋማት እየተደረገ ያለውን የድጋፍ ማሰባሰብ ያደነቁት የድርቅ ተጎጂዎች እርዳታው በቶሎ እንዲደርሳቸው ጠይቀዋል። የኦሮሚያ ክልላዊ መንግስት በበኩሉ እየተሰበሰበ ያለውን እርዳታ አፋጥኖ የሚያደርስ ኮሚቴ ማቋቋሙን ገልጾ እስካሁን የቆየው ጥናት ለማካሄድ መሆኑን ገልጿል። እርዳታ ፈላጊዎች ግን ችግራቸው ጊዜ የማይሰጥ በመሆኑ አስቸኳይ እርዳታ እንዲደርሳቸው ጠይቀዋል። ገልሞ ዳዊት ተጨማሪ አለው።
በቦረና ዞን ድርቁ እጅግ ከበረታባቸው ቦታዎች አንዱ የኤልወይ ወረዳ አንዱ ነው። ከብቶቻቸው በድርቁ ያለቁባቸው ያካባቢው አርብቶ አደሮች ነፍሳቸውን ለማቆየት የሚረዳቸውን ድጋፍ ለማግኘት የተማጽኖ እጃቸውን ዘርግተዋል። አቶ ዋየው ቃ ከነዚህ መካከል አንዱ ናቸው።
አንን ማቲ ሰደቀ እሺ ሱኒ ሀጅርቱ እሺ ሰደተናማ ሀጅሬ ሱኒ ጅሩን ወሪን ዲቢን ጅሩ
እኔ 8 ቤት ሰብነ ያለኝ አሁን የማኖርበት አንድም ነገር የለም። እርዳታ ሲመጣም 4 ወይም 5 አሳብ እናገኝ ነው። ያንን ለቀናት እንጠቀማለን። ሲያልቅ የምናደርገው ነው የምናጣው። በጣም ከባድ ነው።
ወይዘሮ ጅሎዶላ በኤልወይ ወረዳ ጭሪ ቀበሌ አርብቶ አደር ናቸው። አሁን ድርቅ አፈናቅሏቸዋል።
ጫሪ ምርጋዙን ተና ወስቲሴ ቡላይደኒ ሎኑ ማምቡል
የጭሬ ቀበሌ ነዋሪ ነን። እዚሁ ኤልወዩ ወረዳ አርብቶ አደሮች ነን። በፊት ያለው ለሌለው ሰጥቶ ኑሮን በመሐበር አሸንፈን እንኖር ነበር። አሁን ሀብታሙ ደሃውም እኩል ነው። ከብትና ንብረቱ አልቀውበት ባዶ እጁን ቀርቷል። ሁሉም እኔ 30 ከብቶች ነበሩኝ። አሁን ባዶ እጄን ነው ያለሁት። 7 ልጆች አሉኝ። ልጆችን እንጨት ሰብሬ ሽጬ ነው የማኖራቸው። እኔ በፊት ማገዶ ሽጦ መኖርን አስቤው አላውቅም ነበር። መቼስ ችግር የማያስለምደው የለምና ይሄው ጭንቀቱ ለደም ግፊት በሽታ ስለዳረገኝ አሁን ማገዶ ስራውንም ትቻለሁ። ከዚህ ኤልወዩ ከተማ ወስደው እየሸጡ ያሉትን እንጨት አንድ ጣሳህል እንኳን እየገዛላቸው አይደለም።
ከስድስት ወራት በፊት በቦረና ዞን የበረታውን የድርቅ ሁኔታ ለመዘገብ ወደዚህ አካባቢ ስመጣ መንገድ ላይ ቢያንስ የተወሰኑ ከብቶች ሲንቀሳቀሱ ይታዩ ነበር። አሁን ግን ለይታ አይን ውስጥ የሚገቡት ከብቶች ቁጥር በጣም አነስተኛ ናቸው። እነሱም ቢሆኑ በጣም የተጎዱ ናቸው። ስለዚህ ከሌላ ቦታ እንጂ ከዚህ አካባቢ የሚጠበቅ ምንም አይነት እርዳታ አይኖርም። በድርቁ ምክንያት ባዶ እጃቸውን የቀሩና በተለያዩ ቦታዎች ድጋፍ ፍለጋ የተጠለሉ ነዋሪዎች የሚያገኙት ድጋፍ ጥቂት መሆኑን ይናገራሉ።
ፈሪ የለን ሁሉን ነምጭፍቴን ቀቡ ማለት ነው ጉዳቴ ነምቀፍ
እርዳታው ይመጣል። በአንድ ግብረሰናይ ድርጅት እየደረሰ ነው። እነሱ መጥተው እህል ሲሰጡን ለቀናት የምንኖርበት ይኖረናል። አሁን በሀገሩ ያለው ህዝብ ሁሉም የምግብ ችግር አለበት። አሁን አንድ ሰው እርዳታ ወሰደ ብንል ያው ብዙ ዘመድ አዝማድ ይኖሩታል። የወሰደውን እርዳታ ለሁሉም ማዳረስ አለበት። መቼስ እሱ እየበላ ዘመዶቹ በምግብ እጥረት አይሞቱም። አሁን እርዳታ ሲመጣ የምንበላው ነገር ይኖረናል። ነገር ግን ሲያልቅ የምንጨብጠው ነው የምናጣው።
ወይዘሮ ገልሞአሬዶን ሌላ ተፈናቃይ ናቸው።
ወርሃ ለምታማሪ
ልጆቼ 2 ተማሪ ናቸው። አንዷን የምሰጣት ምግብ ስላጣሁ
የቦረና ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ሊበንሳራ በዞኑ የእርዳታ ፈላጊዎች ቁጥር መጠንና የድጋፍ አቅርቦቱ እንደማይመጣጠን ገልጸዋል።
ለሚቆም ልብ ሰደት ይፍጃታ ምትርባ ልብ ተቆፈፈር ተማ ያታ ተተማ በርባዳች ጎድን ቦረና ከሰት
በዞናችን 867140 ሰው አስቸኳይ የምግብ እርዳታ ይፈልጋል። ከዚህም 600401 ሰው ብቻ ነው ቋሚ እርዳታ እያገኘ ያለው። አሁንም ከ260000 በላይ የሚሆነው ህዝብ ድጋፍ እያገኘ አይደለም። በዚህም ጉድለት አለ ማለት ነው።
ይህ ከኤልወዬ ከተማ በቅርብ ርቀት የሚገኝ አንዱ መጠለያ ካምፕ ነው። በዚህ መጠለያ ከ340 በላይ አባወራዎች ይኖሩበታል። መጠለያው ከተቋቋመ 4 ወራት ሲሆን በዚህ ውስጥ ያሉ ሰዎች እንደነገሩን ከሆነ የምግብ የመጠለያና የውሃ ችግር እንዳሉባቸው በተለይ የሚቀርብላቸው የሰብአዊ ድጋፍም ጥቂት መሆኑን ተናግረዋል። በዛ ላይም በአገር አቀፍ ደረጃ መሰብሰብ የተጀመረው ድጋፍ በቶሎ እንዲደርሳቸው ይማጸናሉ።
ገርጋር ሲዋከረኮ ከጅሩት ይዋማጣ መስላ አማንታ ሲኝር ይዋከረኮ ከጅሩት
አሁን ካለብን ችግርና ረሃብ አቋያ እየተሰበሰበ ያለው እርዳታ ዛሬ ቢደርሰኝ ላለው ያው ገና ተሰብስቦ የሚጓጓዝ ነው እንጂ በተሰበ ካለበት ችግር አቋያ አሁን ባገኝ ደስ ይለኛል።
ገርጋር ሲቆዩ ቀባበለ ጋላቶማ ያዳሱለ ነባቂያ ለተወበለስኪያ ለተዋቀና ናናስዘ
እየተሰበሰበ ስለላለው ድጋፍ ምስጋና ማቅረብ ፈልጋለሁ። ያው ፈጣሪ ስለራራልን እጃቸውን እንዲዘረጉልን አድርጓል። የደምዝምድና እንኳን የለለነን አሁን የምንበለው ምንም ነገር የለንም። ስለዚህ የምግብ እህልም ቢሆን ሌላም ድጋፍ አሁን ቢደርስልን እላለሁ።
አቶ ገልገሎ ደበሶ የኤልወዬ ወረዳ ምክትል አስተዳዳሪ ናቸው።
ለብሲያ ሞቱማን ታዚሴ ቦኒ ጀባቴ ጀራ ቦንካ ከሳ ወልብራዳ አባኑ ጀዱ
ድርቁ በመበርታቱ አብረን እንቁም በማለት መንግስት አሁን ባስጀመረው ንቅናቄ ሁሉም አካላት ግለሰቦችና ታዋቂ ሰዎችን ጨምሮ ድጋፍ በማሰባሰብ ላይ ናቸው። ይህ አበረታች ነው። ይህ ድጋፍ ጥራት ባለው መልኩ ህዝባችን ጋር ከደረሰ ከድርቁ ብዙ ሰው ማትረፍ ይችላል። ይሄ መቀጠል አለበት ላለው
የኦሮሚያ ደጋ ስጋት ስራ አመራር ቢሮ አሁንም በክልሉ ከ3.3 ሚሊዮን በላይ ህዝብ በድርቅ ምክንያት ለምግብ እጥረት መዳረጉን ይፋ አድርጓል። አቶ ቢኛ ድሬሳ የቢሮው ባልደረባ ናቸው።
በተለያዩ መንገዶች በጣም ብዙ ሀብት እየተሰበሰበ ነው። በዚህ መንገድ መደጋገፍ በጣም ጥሩ ነው። ይህ በመሰብሰብ ላይ ያለው ሀብት እንዴት ማቀናጀት እንዳለበት ደግሞ የክልሉ መንግስት በዞን እንዲሁም በክልል ደረጃ ልዩ ኮሚቴ አዋቅሮ በስራ ላይ ነው። የዚህ ኮሚቴ አባላት ምን አይነት እርዳታ የት እየሄደ ነው ደግሞም የቱ ጋ ነው ተጨማሪ ድጋፍ የሚያስፈልገው የሚለውን የሚከታተሉና የሚያስተባብሩ ናቸው። አሁን የመጀመሪያው ስራ የህይወት ማዳን ስራ ነው። ቀጥሎ ሰዎችን የማቋቋም ስራ ነው የሚሆነው። ከዚያ በኋላ ደግሞ የማህበረሰቡ ህይወት በቀጣይነት እንዲሻሻል ምን መሰራት አለበት በሚለው ላይም እየተገበረ ነው ያለ እቅድ አለ። አሁን ለቦረና እየተሰጠ ያለው ትኩረትና ድጋፍ አልዘገየም ወይ ያልከው ትልቅ ጥያቄ ነው። ነገር ግን ያለው ሁኔታ አንድ አካል ትልቅ ፕሮጀክት ቀርጾ ለመንቀሳቀስ የገንዘብና ሌሎች አስፈላጊ ዝግጅቶች ስለሚያስፈልግ መንግስት ሁሉን አቀፍ የሆነ ምላሽ ለመስጠት ጥናት እስኪያደርግ ጊዜ ፈጅቶበታል ለማለት ነው።
አቶ ቤኛ አሁን እየተሰበሰበ ያለው ድጋፍ ለህይወት ማዳን ተልእኮ የሚውል መሆኑን ገልጸው ወደፊት መንግስት በቦረና ዞን የህብረተሰቡን ኑሮ በቋሚነት መፍትሄ ይሰጣሉ ያላቸውን ፕሮጀክቶች ራሱ በሚመድበው በጀት ከግሉ ክፍለ ኢኮኖሚና ከሌሎች አጋዥ ድርጅቶች ጋር ሆኖም ይሰራል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ኤልወዬ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። አሁን ደግሞ ወደ ትንታኔው መጽሔት እናልፋለን። በደቡብ ኦሞ ዞን ሐመር ወረዳ በተከሰተው ድርቅ የወረዳው አርብቶ አደሮች ለምግብ እጥረት መዳረጋቸውን ነዋሪዎች ተናገሩ። በመኖ እጥረት ሳቢያ ከብቶቻቸው ያለቁባቸው መሆኑንም የገለጹት ነዋሪዎቹ ድርቁን ያገናዘበ በቂ እርዳታ አይደርሰንም ሲሉም ቅሬታቸውን አሰምተዋል። ብዙ ሺህ አርብቶ አደሮች ያስቸኳይ ጊዜ የምግብ እርዳታ የሚሹ መሆናቸውንና ቁጥራቸው የበዛ የከብቶች በድርቁ ማለቃቸውን የወረዳው አስተዳደር ባለስልጣናትም አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘርዲዮስ ዝርዝሩን ይዟል።
የሐመር ወረዳ ነዋሪ መሆኑን የገለጸው አቶ አይኬ ሻንቆም በወረዳው ከፍተኛ ድርቅ ለተከታታይ ዓመታት ሲመከሰቱን ያስረዳሉ። ለችግር የተጋለጡትን ወገኖች ለመድረስ የሚደረግ ጥረቶችን አስመልክቶም ወርልድ ቪዥን የተባለው መንግስታዊ ያልሆነ ዓለም አቀፍ የረድኤት ድርጅት ለተወሰኑ አባወራዎች ካደረገው የ5360 ብር የገንዘብ ድጋፍ ውጪ በሌሎች ተቋማትም ሆነ በመንግስት በኩል የተደረገ ድጋፍ የለም ይላሉ።
2012 ጀምሮ ማለት ነው አማር ላይ በተከታታይ ያው እንግዲህ በርካታ ዘመናት ዝናብ የሚባል ነገር ብዙ እጥረት ይዛለው እና አሁን ደግሞ ልክ 2014 መግቢያ አካባቢ በጣም ባሰበት በቃ እንግዲህ ከብቶችም ሞቶ አልቋል። ፍየሎችም ያው ሞቶ አልቋል። አሁን በቃ ሰው ሞቶ ነው የሚቀረው። በጣም በከባድ ሁኔታ ነው። ከብቶችን ሞቶ አልቆል ሰው አሁን ሞቶ ነው።
ስንት ከብት አላችሁ እናንተ?
የኔ ያባቴ ከዚህ በፊት ወደ 24 ከብት አለው። 24ቱ ከብት 19 ሙሉ ሞቶ አልቆል። አሁን ያለውም የራሱ እንጃ እንግዲህ 3 ቀንና 4 ቀን የሚቆይ አይደለም።
አውቶቡስ ኮኦጮ የተባሉም አንድ ሌላ አርብቶ አደር በበኩላቸው በድርቁ ሳቢያ ከብቶቻቸው ጭምር ያለቁባቸው አርብቶ አደሮች ለብርቱ ችግር መዳረጋቸው እናገራሉ። በምግብ እጥረት የተጎዳው አርብቶ አደር በቀላሉ ለተለያዩ በሽታዎች እየተጋለጠ ነው ሲሉም የችግሩን ጥናት ያስረዳሉ። የዘሩት ቡቃያ ከማሳ ላይ መድረቁን፣ የግጦሽ መሬትና የውሃ ምንጭ መጥፋቱንም አመላክተዋል።
ከዛ ሲረፋቸው ወደዛ ወሰደን። እንደገና ባፋቸው ደግሞ ባፍንጫቸው ደም የነሰሩ እየሞቱብን እያለቀ ስለሆነ አሁን ተናድጄ በቃ እኔም ሰቆርጬ በቃ እንደወጣሁ።
ስንት ከብት አለው ተርሶ አሁን?
አሁን ድሮ 60 ነበሩ። ከ60 አሁን 40 ሞተ። አያቀራ አያዎች አሁን ይተርፈዛ አልገመትም። በጣም ከስተሞች ናቸው። የሚበሉት የለም። ውሃ ደግሞ ያው ሩቅ ቦታ ሄደን የሚጠጡት እና ዞሮ ለኛም ደግሞ ችግር የሆነ ብዬ ነው አሁን ወደዛ ተናድጄ ወጣሁ። ሰው ደግሞ እንትን ቀለብ የላቸውም። በሬ ደግሞ ስንሸጥ አያዋጣም። ብሩ ደግሞ በጣም ትንሽ ነው። እንግዲህ ድሮ ጮማ ስላለን ብዙ ብር የምንሸጠው። ስለዚህ አሁን ፍየልም እስከዛም አያዋጣም፣ በሬም አያዋጣም። አንድ ጣሳ ደግሞ 150 ገብቷል። ገዝቼ እስከ ታች ሞተር ደግሞ ትራንስፖርት አለ። ሰው የራሱ ተቅማጥ ደም ያስቀመጠ ምን እንደሆነ የከብቶች በሽታ ይመስላል፣ ግን ደም ተቅማጥ ያስቀምጠዋል።
ለተከታታይ 4 እና 5 የምርት ዓመታት የጠፋው ዝናብም በወረዳው ከ100,000 በላይ አርብቶ አደሮች ለአስቸኳይ ጊዜ የምግብ እርዳታ መዳረጉን ያስረዱት ደግሞ የሐመር ወረዳ አስተዳዳሪ አቶ ፎራ ጋርሾ ናቸው።
ከዚህ በፊት በእለት እርዳታ በመንግስት እስከ 68,281 የሚሆን ሰው ይረዳ ነበረ። ግን በዚህ ድርቅ ምክንያት አሁን ደግሞ ተጨማሪ ከዚህ በፊት በሰረነው ዳሰሳ እስከ 32,000 የሚሆን ሰው አሁን ተጨማሪ እርዳታ እንደሚያስፈልግ ያው ዳሰሳ ጥናት ተሰርቷል ማለት ነው።
የወይጦ ወንዝ መድረቅ፣ አካባቢው ቆላማና አሸዋ መሆን፣ የግጦሽ መሬት መጥፋት፣ የከርሰ ምድር ውሃ መስረግ የጉዳቱ መጠን እንዳባባሰውም ጨምሮ አስረድቷል። በወረዳው 9,000,000 የቀንድ ከብቶች መኖራቸውን ጠቁመው መኖና ውሃ የሚያገኙበት መንገድ በአስቸኳይ ካልተፈጠረ ከ2,000,000 በላይ ከብቶች ለከፍተኛ አደጋ ተጋልጧልም ባይ ናቸው።
አሁን አደጋ ውስጥ የገባው ወደ 2,800,000 አካባቢ በሳ አደጋ ውስጥ ነው ማለት ነው።
አቶ ፎራ አክሎም አርብቶ አደሮችን የገጠማቸውን አደጋ ለመከላከል የሚያስችል በቂ ድጋፍ አለመደረጉን ገልጸው ከወረዳው አቅም በላይ መሆኑን በማመላከት ጥሪ አቅርበዋል። እንደዚህ አይነት አስከፊ ያሉት ድርቅ በአካባቢው በቅርቡ ተከስቶ እንደማያውቅ ተናግረው ድርቁ ያስከተለውን የምግብ እጥረት ተከትሎም ተዛማች በሽታዎች መከሰታቸውን ተናግሯል።
ተሳው ላይ አንትራክስን የመሳሰሉ በሽታዎች እየተስተዋሉ ነው። ከእንስሳው አልፎም ያው ሰው ላይ ምሱ አደጋ የሚያደርስ ነው። ከዛ ውጪ ሚዝል ወይም ኩፍኝ የሚባል በሽታ እንደ ወረርሽኝ ተከስቶ ነበረ። እሱንም ያው ኮንትሮል ለማድረግ የራሳችን ጥረት እያደረግን ያለ ነው። የወባ ወረርሽኝም በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ ነው ያለ።
ከምግብ አቅርቦት በተጨማሪ የመድኃኒትና ዜጎችን የማትረፍ ስራ ትኩረት እንዲሰጠውም ጠይቀዋል።
የሰው ህይወት ጭምር አደጋ ውስጥ የሚጥል ነው። ያለውን የህዝቡን ሀብት ጭምር ያጣ የሚሄድበት አግባብ ነው የሚፈጠረው ማለት ነው። ይሄ ደግሞ አሁን የሆነ ያለ ነገር ነው። እንስሳ ወረዲ ሴሪያስ የሆነ ኬዝ ውስጥ ገብቷል። ሌሎችም ነገሮች በዚህ መንገድ የሚቀጥል ከሆነ አደጋ ውስጥ ሊያስገቡ እንደሚችሉ ነው ያለው ነገር የሚያሳየው።
የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ባንኬ ሱሜም ሐመር ወረዳን ጨምሮ በዞኑ በሚገኙ 6 ወረዳዎች በተከሰተው ድርቅ 337,000 ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምፅ በስልክ ተናግሯል። የጂንካ ሆስፒታል ሜዲካል ዲሬክተር ተስፋይ ሱስ ተፈራ በበኩላቸው በምግብ እጥረት የተጎዱ ህጻናት በሆስፒታሉ ሕክምና የተደረገላቸው መሆኑን ተናግሯል። በአማካይ በየወሩ ከ40 በላይ ህጻናት በሆስፒታሉ ተኝተው የተረዱ መሆናቸውና በህይወት ያለፉ መኖራቸውን ለአሜሪካ ድምፅ በስልክ ማስታወቃቸው አይዘነጋም።
አመቱን ሙሉ በምግብ እጥረት የተጎዱ ህጻናትን እናክማለን። እድሜያቸው 5 ዓመታቸው የሆኑ ማለት ነው። ፒዲያትሪክ ሲቪር አኪዩት ማልኒትሪሽን ተብለው አድሚት ተደርገው ተኝተው ህክምና ይሰጣቸዋል እና የሞት መጠናችን ኦልሞስት 5% በታች ነው። ከመቶ ህጻናት 2-3 ህጻናት አመቱ ውስጥ ይሞታል።
በክልሉ ከ3,000,000 በላይ ዜጎች የምግብ ድጋፍ እንደሚያስፈልጋቸው ከነኚህም ውስጥ ከ2.4 ሚሊዮን በላይ የሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ የሚሹ መሆናቸውን የክልሉን ባለስልጣናት ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በተከታይ ዛሬ ወደ ተከበረው 127ኛ የአድዋ ድል በዓል ስናልፍ 127ኛው የአድዋ ድል በዓል በአዲስ አበባ ከተማ በሁለት ገጽታ ተከብሯል። በዓሉ በየአመቱ በሚከበርበት ሚኒሊክ አደባባይ ከፖሊስ ጋር ግጭት ተፈጥሮ ፖሊስ ታዳሚውን ባስለቃሽ ጭስ ሲበትን የተስተዋለ ሲሆን ህዝቡ ወደ ስፍራው እንዳያመራ ፖሊስ ክልከላ ሲያደርግ እንደነበረም አስተያየታቸውን የሰጡን ግለሰቦች ተናግረዋል። በሌላ በኩል ደግሞ በዓሉ በመስቀል አደባባይ በተለያዩ ዝግጅቶች ደምቆ ተከብሯል። በስፍራው ተገኝተው ንግግር ያደረጉት ፕሬዝዳንት ሳህለወርቅ ዘውዴ ዓለም ያከበረውን የአድዋ ድል እኛም ከዛ በላይ ማክበር አለብን ያሉ ሲሆን አክለውም አብሮ ከመኖር ይልቅ በሚከፋፍለን ጉዳይ ላይ ብቻ መንጠላጠል ብዙ ርቀት ላይወስደን ይችላል ሲሉ ተናግረዋል። የበዓሉን አከባበር የተከታተለው ኬኔዲ አባተ ነው።
የዘንድሮ የአድዋ ድል ክብረ በዓል በሚኒሊክ አደባባይ እንደተለመደው በማለዳ ቢጀመርም በበርካታ የጸጥታ ኃይሎች ጥበቃ ሲደረግለት በነበረው በዚህ ስፍራ በዓሉን ለማክበር የተገኘው ህዝብ ቁጥር ከዚህ ቀደም ከነበረው የሚያንስ መሆኑን መታዘብ ችለናል። ለዚህ ደግሞ ምክንያቱ በዓሉን ለማክበር ወደ አደባባዩ በሚገባው ሰው ላይ የነበረው ቁጥጥር ነው ሲሉ አስተያየታቸውን የሰጡን ማንነታቸው እንዳይጠቀስ የጠየቁን ግለሰቦች ተናግረዋል። በተለይ ፕሬዝዳንት ሳህለወርቅ ዘውዴ በዳግማዊ አጼ ሚኒሊክ ሐውልት የአበባ ጉንጉን አስቀምጠው ከተመለሱ በኋላ ቁጥጥሩ ይበልጥ እንደተጠበቀም ይገልጻሉ።
የክብር እንግዳው አበባ አስቀምጡ በተወሰነ ደረጃ የገቡ ሰዎች ነበሩ። ያው ሲገቡም ኃይለኛ ፍተሻ ነበረ ዙሪያውን ማለት ነው። ባንዲራ ያዙ ልጆች ጨርሶ አይገቡም። ባንዲራ ይነጥቋል። በተረፈት ሸልፍ ማስልክ ምናምን ግን ነገር አላየሁም እንኳን ነበረ። በቦታው ላይ ነበርኩኝ ቆሜ የነበረችም ሰዓት። መንገዶቹ ተዘግተዋል። በሌላ መንገድም አቋርጠው ለመግባት ይሞክሩ ነበር ግን ወደዛ ማለፍ አልቻለም ጨርሶ ማለት ነው። በሁሉም አቅጣጫ
ከአራቱ ማዕዘን ወደ ሚኒሊክ አደባባይ ሲሄድ የነበረው ወጣት፣ አድዋን ለማክበር ወደዛ ሲሄድ የነበረው ወጣት በተለይ እኔ የነበርኩበት መስመር በዚህ በፒያሳ መስመር በኩል ባለው ሀገር ፍቅር ቲያትር አካባቢ ሙሉ ለሙሉ በሚባል ደረጃ በመንግስት ወታደሮች ታግዶ እንዲመለስ ነው የተደረገው። ሐውልቱ ጋር ሳይደርስ ማለት ነው።
ቁጥራቸው በበዛ የጸጥታ ኃይሎች ተከቦ ጥበቃ ሲደረግለት ወደ ነበረው አደባባይ የተለያዩ ትርኢቶችን ለማሳየት ከገቡ ጥቂት ቡድኖች ውጭ ከወትሮው በተለየ መልኩ ፈረሰኞች፣ በገና ደርዳሪዎችና ልዩ ልዩ ትርኢቶችን ለማሳየት የተሰናዱ ሌሎች ቡድኖች በውጭ ሆነው ለመግባት ሲማጸኑ ተመልክተናል። ሆኖም ፈቃድ አልተሰጣቸውም። በአደባባዩ ዙሪያ የነበሩ በርካታ ሰዎችም ስሜታቸውን በተለያየ መልኩ ሲገልጹ ተሰምተዋል። በዚህ መሃል አስተያየታቸውን የሰጡን በስፍራው ያገኘናቸው የቀደምት አርበኞች ልጆችና ሌሎች ታዳሚያን ስለ በዓሉ አከባበር ተከታዩን ብለዋል።
ሻለቃ ባሻ ዳምጠው ገብረህይወት እባላለሁ። የቀድሞ ሰራዊት ባልደረባ ነኝ። የአድዋን በዓል አከባበር ዛሬ ትንሽ ቅሬታ አለኝ። ለምንድን ነው ብለህ ብትል 3-4 ቦታ ላይ መከፋፈሉ ትክክል አይደለም። እዚሁ ቦታው ላይ ነበር መከበር የነበረበት። ያ ቅሬታ ይስማኛል። ነገር ግን ደግሞ ያ ለምን እንደሆነ ደግሞ የበላይ አካል ለምን እንዳደረገው እሱን የሚያቀው እኔ አላቀው። ይሄንን ነው የኔ ልጅ እንግዲህ የምነግርህ።
ሰናይት ሳባላለሁ ያርበኛ ልጅ ነኝ። በዓሉ ከዚህ በፊት እናከብር ከዚህ በፊት መጥቻለሁ። እስከ 6 ሰዓት እስከ 7 ሰዓት መንገድ ዝግ እንደነበረ፣ ህዝቡም እንደልቡ ገብቶ እንደልቡ ተንቀሳቅሶ እንደነበረ ነው የማውቀው። አሁን ያለው ድባብና የበፊቱ ድባብ እንኳን እኩል አይደለም። በእውነት ከሆነ አሁን ትንሽ ከበድ ይላል። እንደልብም ያው መውጣት መግባቱም ከባድ ነው። በፊት ግን ያው በነጻነት ነው ሁሉ ነገር።
ጌቱ በቀለ ባላለው ጀግኖች አባቶቼ ዋጋ የከፈሉበትን ተእምርት የሆነኝን አድዋዬን ላከብር ነው የመጣሁት። በተለይ ትውልዳችንን ዛሬ የሚያስፈልገንን መሰባሰብ ይሄን የመሰለ አድዋን የመሰለ ተእምርት የትም ስለማይገኝ የስራቱ አካል የሆኑ ወገኖቻችንም ጭምር ቆም ብለው ማሰብ አለባቸው።
ከጠዋቱ 2 ሰዓት ጀምሮ ደግሞ ምንም እንኳን በአደባባዩ ዙሪያ በርካታ የበዓሉ ታዳሚያን ቢኖሩም መንገዱ ለተሽከርካሪዎች ክፍት ተደርጎ የተወሰኑ ተሽከርካሪዎች ወደ አደባባዩ ከገቡ በኋላ በህዝብ መሃል ለማለፍ ሲሞክሩ አንዳንዱም ወደ መጡበት መንገድ ተመልሰው ሲሄዱ መመልከት ችለናል። ከዚህ በኋላ ብዙም ሳይቆይ ፖሊስ በሚኒሊክ አደባባይ ዙሪያ የነበሩ ሰዎችን ለመበተን ጥረት ሲያደርግ ነበር። ይህን ተከትሎ እኛም ቀረጻችንን እንድናቆም ተደርገናል። ቀጥሎም ፖሊስ አስለቃሽ ጭስ መተኮሱንና በሰዎች ላይ ጉዳት መድረሱን አስተያየት ሰጪዎች ገልጸዋል።
ምን ኦልሞስት እኮ ከገዳም ሰፈር ድረስ ሁሉ በአጋጣሚ የሆነ ለቅሶ ላይ ነበርን እና እዚህ ለቅሶ ቤት ድረስ ነው ጭሱ የነበረው። ከቤተክርስቲያኑ ጀርባ ማለት ነው። ጭሱ እዛ ድረስ ሁሉ ነበረ።
እና በለቅሶ ቤት ያሉ ሰዎች በጣም ያለቅሱ ነበረ። ህጻናት፣ ሴቶች፣ እናቶች ምናምን ተገረው ነበረ። ድርጭሱ ማለት ነው። የተጎዱ ሰዎች አሉ። በጣም ብዙ ህጻናት ከእናትና ልጅ ተለያይተዋል። እናትና ልጅ ተለያይተዋል።
ከጸጥታ ኃይሎች በኩል ሲተኮሱ የነበሩ አስለቃሽ ጭሶች ናቸው። በተለይ በዚህ ወደ አራት ኪሎ በነበረው መስመር እርስ በርስ ተጠላልፈው ወድቀው ሁላ የተጎዱ ብዙ ሰዎች ናቸው ያሉት። ከጸጥታ አካላት ለማምለጥ በነበረው ትግል ወድቀው የተጎዱም በርካቶች ናቸው።
ሁኔታውን አስመልክቶ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ መንግስት ቅድመ ዝግጅቱንም ሆነ የዛሬውን አከባበር ሆን ብሎ አስተናግዷል ሲል ከሷል። በተጨማሪም ህዝቡ በዓሉን ለማክበር እንዳይሄድ ወደ ምኒልክ አደባባይና ወደ አድዋ ድልድይ የሚወስዱ ዋና ዋና መንገዶችን ዘግቷል በማለት መንግስትን የወነጀለው ፓርቲው አክሎም ወደ አደባባዩ አልፈው የሄዱ የበዓሉ ታዳሚያን ላይ የአስለቃሽ ጭስና የድብደባ ውርጅብኝ አድርሷል በማለትም አመልክቷል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዲስ አበባ ሀገረ ስብከት በፌስቡክ ገጹ ባወጣው መረጃ ደግሞ ሚኒሊክ አደባባይ ፊት ለፊት በሚገኘው በቅዱስ ጊዮርጊስ ቤተክርስቲያን የነበረው ክብረ በዓል ከመንግስት የጸጥታ ኃይሎች በተወረወረ አስለቃሽ ጭስ ሳይጠናቀቅ ተቋርጧል ብሏል። በሚኒሊክ አደባባይ ከነበረው 122ኛው የአድዋ ክብረ በዓል ጋር በተያያዘ ስለተፈጠረው ክስተት ከፌደራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የመንግስት ኮሙኒኬሽን አገልግሎት አመሻሹን ባወጣው መግለጫ በዓሉ በወጣለት ፕሮግራም መሰረት ተከብሯል ያለ ሲሆን በሚኒሊክ አደባባይ የሚደረገውን በዓል ለመረበሽ የፈለጉ አካላት ሁከት ለመቀስቀስ ሞክረው ነበር ብሏል። የጸጥታ አካላት ሁከት ፈጣሪዎችን ለማስታገስ በሚያደርጉት ጥረት በቤተክርስቲያን ውስጥ ጥቂት ምዕመናን ላይ ጉዳት ደርሷል ያለው አገልግሎቱ መንግስት ሁኔታውን አጣርቶ በችግር ፈጣሪዎች ላይ ተገቢውን እርምጃ ይወስዳል ሲልም አክሏል። በሌላ በኩል በዓሉ በመስቀል አደባባይ በተለያዩ ወታደራዊና ሌሎች ትርኢቶች ተከብሯል። ከሚኒሊክ አደባባይ ወደ መስቀል አደባባይ ባመራንበት ጊዜ ዘግይታችኋል በሚል ወደ ክብረ በዓሉ መግባት ባንችልም በስፍራው ደማቅ ዝግጅት ተስተውሏል። በዝግጅቱ ላይ ንግግር ያደረጉት ፕሬዝዳንት ሳህለወርቅ ዘውዴ አድዋ የፓን አፍሪካኒዝም መሰረት መሆኑን ጠቅሰው ዓለም ያከበረውንና ያደነቀውን የአድዋ ድል እኛም ከዛ በላይ ማክበር አለብን ብለዋል።
የአድዋን ድል በማክበር በማድነቅ ዓለም ብዙ ሩቅ መንገድ ሄዷል። ታዲያ ዓለም ያከበረውን ያደነቀውን እኛም በዛ መጠን ከዛም በላይ በእውነቱ ማስከበር የሚገባን ጉዳይ ነው። ይህ አኩሪ ታሪካችን የማወዛገቢያ ጉዳይ ሊሆን አይችልምና ማንኛውም ሀገር ታሪኩ ሲታይ በጎና አስከፊ ገጽታዎች አሉት። ወደድንም ጠላንም ታሪክ ግን ይመዘግባቸዋል። ሊካዱ የሚችሉም አይሆኑም።
ኢትዮጵያውያን ከከፋፋይ ጉዳዮች መውጣት እንዳለባቸው ፕሬዝዳንቷ መልእክት አስተላልፈዋል።
አንድ ህብረተሰብ እንመሰረታለን ካል በተወሰኑ ጉዳዮች ላይ ብቻ ተይዘን የምንቆይባቸው ሊሆኑ አይገባም። አብሮ ለማደግ መፍትሄ ከመፈለግ ይልቅ በማባባስ ከሚያስተሳስረን የሚከፋፍለን ተባብረን ያለብንን ችግሮች እንደመፍታት ቁርሾን በመፈለግ ብቻ ከተጓዝን በአገር ግንባታ ጥረታችን ብዙ ችግር እንደሚገጥመው አንዳንድ ሁኔታዎች በደንብ እያመላከቱን ነው። አብሮ መኖርን እንጂ የሚከፋፍለንን አንዳንድ ነገሮች ብቻ ላይ መንጠላጠል ብዙ ሩቅ ሊያወስደን ይችላል ብዬ አምናለሁ።
ከቅርብ ጊዜ ወዲህ የአድዋ በዓል ሲከበር በወቅቱ ኢትዮጵያን ያስተዳድሩ በነበሩ ገዢዎች ማንነት ላይ በኢትዮጵያውያን መካከል ግልጽ ልዩነት መንጸባረቅ ጀምሯል። ፕሬዝዳንት ሳህለወርቅም በዛሬው ንግግራቸው በኢትዮጵያውያን መካከል የሚታዩ ልዩነቶች እንደሚያሳስቧቸውና መፍትሄ እንደሚያሻቸው ያመለከቱት። ታዋቂው ድምጻዊ ቴድሮስ ካሳሁን ቴዲ አፍሮ በዓሉን በማስመልከት ባስተላለፈው መልእክት ደግሞ የዘንድሮን 127ኛውን የአድዋ ድል በዓል ስናከብር ሀገራችን ኢትዮጵያ ከመቼውም ጊዜ በላይ እንደ ሀገር የመቀጠል እጣዋ ከፍተኛ አደጋ ላይ የወደቀበት ወቅት መሆኑን አጽንኦት በመስጠትና ቀደምት አባቶቻችን በታላቅ ተጋድሎና መስዋዕትነት ያቆዩልንን የጋራ ሀገራችንን ከመቼውም ጊዜ በላቀ የመጠበቅ እንዲሁም ከገጠማት እጅግ ፈታኝ የህልውና አደጋ የመታደግ ታላቅ ታሪካዊ ኃላፊነትና አደራ በእኛ ትውልድ ትከሻ ላይ መውደቁን ከግምት ውስጥ በማስገባት ሊሆን ይገባል ብሏል። የዘንድሮው የአድዋ በዓል አንድነት፣ ጀግንነትና ጽናት በሚል መሪ ቃል ነው በተለያየ ስሜት የተከበረው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የባባ ጉራው ዋ አደዋ።
127ኛውን የአድዋ ድል አከባበር እየቃኘን ነው የምንገኘው። ከአዲስ አበባ ደግሞ ወደ ትግራይ እናቀናለን። በሰሜን ኢትዮጵያ ጦርነት ምክንያት ተቋርጦ የነበረው የአድዋ ድል በዓል አከባበር ከሶስት ዓመት በኋላ ለመጀመሪያ ጊዜ ተከብሯል። የአሜሪካ ድምጽ ያነጋገራቸው የከተማው ነዋሪዎች በዓሉ መከበሩ ለሰላም ያለን ተስፋ እንዲጨምር አድርጓል ሲሉ ተናግረዋል። በሌላ በኩል ከአሁን በፊት በእግር ወደ አድዋ ያደርጉ የነበሩት ወጣቶች ዘንድሮ ያለመሳተፋቸውን የገለጹት አቶ ካሌብ ወጣቶቹ ተሳትፈው ቢሆን ኖሮ የበዓሉ ድምቀት ይበልጥ ይጎላ ነበር ብለው እንደሚያምኑ አመልክተው በሚቀጥለው ዓመት ግን ይሳተፋሉ የሚል ተስፋ እንዳላቸው ጠቁመዋል። የበዓሉን ተሳታፊዎች አነጋግሮ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽሃ ተከታዩን ልኳል።
በሰሜን ኢትዮጵያው ጦርነት ሳቢያ ከ2012 ዓመተ ምህረት በኋላ ለተከታታይ 2 ዓመታት በአድዋና አካባቢው ሳይከበር ከቆየ በኋላ 127ኛው ዓመት በዓሉ ዛሬ በከተማይቱ አደባባይ ተከብሮ ውሏል። ከበዓሉ ተሳታፊዎች አንዷ የሆኑት መምህርት ገነት ወረስ የተባሉ የከተማይቱ ነዋሪ ዘንድሮ ሰላም በመስፈኑ የከተማዋ ወጣቶች በኪነ ጥበብ ስራዎች አስውበው በዓሉ አድምቀውታል ሲሉ በስልክ በሰጡት አስተያየት ለአሜሪካ ድምጽ ገልጠዋል።
አከባበሩ በጣም ደስ የሚል ከሁለት ዓመት በኋላ እየተከበረ ስለሆነ እንኳን ለዚህ ያደረሰን ብሎ ሁሉም በሰላም ያከበሩት የደመቀ ነው ነበር። ያለፈው ሁለት ዓመት እኮ እንኳን በዓል ተከብር ሌላ ነው ስሜት የነበረ። ሰላሙን ለማስቀጠል በጣም ደስ ብሎ ነው ያለፈ። መስዋዕት ኩራት የአድዋ ድል የአድዋ ነው፣ የኢትዮጵያ ነው፣ የአፍሪካ ሁሉም የጥቁር ህዝቦች ነው የሚል ነበረ። ያ የገባ ቃሉን እንዲሰራ የፓን አፍሪካ ኤርሞዞን እንዲከፈል የወደሙ ልማቶች ደግሞ እንዲሰራ እንደዛ ነው የነበረ።
ካሁን ቀደም የመሰረት ድንጋይ ተቀምጦለት የነበረ የፓን አፍሪካ ዩኒቨርሲቲ እንዲሰራ በዓሉ በተከበረበት መድረክ መጠየቁ ጨምረው አስረድተዋል። እንዲሁም በትግራይ ክልል የሚቋቋመው ጊዜያዊ አስተዳደር ቶሎ ተዋቅሮ ስራ እንዲጀምርም በተመሳሳይ ተጠይቋል ብለዋል። አቶ ገብረ አፈጼ ስለ በዓሉ አከባበር ያስረዱን ሌላ የስነ ስርዓቱ ተሳታፊ ናቸው።
አከባበሩ ጥሩ ነው፣ ማሚያው ግን እንደሚፈልገው ብዙ አልነበረም፣ እንደሚፈልግ አይደለም። ነገር ግን ለመክበሩ በጣም ጥሩ ነው፣ ተስፋ ያለው ነገር ነው። ለወደፊቱ ተስፋ ያለው ነገር ነው። ሰላሙ ከቀጠለ ያው የሚመጣው አመት ያው ከዛ የበለጠ ይከበራል ብለን እንገምታለን።
የአድዋ ከተማ ጊዜያዊ አስተባባሪ የምህንድስና ባለሙያው አቶ ካሌብ መስፈን በበኩላቸው ከፌደራል መንግስቱ የትግራይ ማዕከላዊ ዞን ጊዜያዊ አስተባባሪዎች በበዓሉ የተሳተፉ መኖራቸው ገልጸው ከትግራይ ክልል አመራሮች ግን የተገኘ ያለመኖሩ ተናግረዋል። በበዓሉ አከባበር ህዝብ የሚያነሳቸው ጥያቄዎች አቅርበናል ይላሉ።
የዛሬ በዓል በጣም ደስ ይላል። እስከ 3 ዓመት በኋላ ነው የተከበረ። ይሄ በዓል አንዱ ውጤቱ የሰላም ምልክት ነው። ሰላም የሰላም ስምምነቱ ውጤቱ ዛሬ በሰላም እንዲባል አድርጎታል። በመበል ሞታ 27ኛው ዓመት ብሎ የጥላት ዘመቻም ሰርተዋል። ፌደራል መንግስት ትኩረት አድርጎ በአድዋ ከተማ መስራት አለበት። ህዝቡ ሰላም ይፈልጋል፣ ለሰላም አይደራደርም። የሰላም ውጤቱ ስለሆነ ፌደራል መንግስት የጀመረው የእርዳታ የጤና እና የመሰረታዊ አገልግሎት አጠናክሮ እንዲቀጥል የሚል አንድ ፖይንት አንድ ፎከስ አድርገን ያቀረብነው ነው። ሁለተኛው የተማረ ሰው ወሳኝ ሚና ስላለው እሱ መሰረት አድርገን መስራት እንዳለብን።
በሌላ በኩል ካሁን በፊት በእግር ወደ አድዋ ጉዞ ያደርጉ የነበሩ ወጣቶች ዘንድሮ ያለመሳተፋቸው የገለጹት አቶ ካሌብ ወጣቶቹ ተሳትፎ ቢኖር ኑሮ የበዓሉ ድምቀት ይበልጥ ይጎላል ብለው እንደሚያምኑ አመልክተው በሚቀጥለው ዓመት ግን ይሳተፋሉ የሚል ተስፋ እንዳላቸው ተናግረዋል።
ቢመጡ ጥሩ ነው። ለቀጣይ በዓሉ ህብረ ብሔራዊነቱ ማሳያ ዱሉ የሁላችን አሻራ ያረፈበት ነው እና እነሱ ወደ ቦታ መምጣታቸው አንዱ ትልቁ ደግሞ ታሪኩ አንዱ በቤቱ በባለቤቱ በቦታው ይከበራል። ወደ ቦታው ወጥቶ ማክበር ሲችሉ ብሶቱ ኢንቨስትመንቱ ኢኮኖሚ እንቅስቃሴው የከተማው ታሪክነቱ ራሱ ታሪኩ ራሱ ትክክለኛ መልኩ ይይዛል። ስለዚህ በቀጣይ ተጠናክሮ መምጣት አለባቸው የሚል ሀሳብ አለ።
የአድዋ ድል በዓል ከሶስት ዓመታት በፊት ይከበርበት በነበረው የሶሎዶ አድዋ ተራራ ስር መከበሩ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
በተለያዩ አካባቢዎች በተለያዩ ገጽታዎች የተከበረውን 127ኛውን የአድዋ ድል በዓል መቃኘታችንን እንቀጥላለን። ተከታዩ ደግሞ ወደዚህ ወደ ዋሽንግተን ዲሲ መልሰናል። በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያውያን የአድዋ ድል በዓልን ትላንት ምሽት በተከናወነ ልዩ ዝግጅት አክብረዋል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ውስጥ በተካሄደው ዝግጅት ታሪካዊ ድል ያለው ፋይዳ ተወስቷል። የተለያዩ ኪነጥበባዊ ዝግጅቶችም ቀርበዋል። በዝግጅቱ ላይ የተገኘው ሀብታሙ ስዩም ተከታዩን ልኳል።
ትናንት ምሽት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ውስጥ የተከናወነው የአድዋ ድልን ዘካሪ ልዩ ዝግጅት አንድነት፣ ጀግንነትና ጽናት በሚል መሪ ቃል የተከወነ ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ዶክተር ስለሺ በቀለ ባሰሙት የመክፈቻ ንግግራቸው የዛሬ 127 ዓመት ኢትዮጵያውያን የቅኝ ግዛት እቅድ ባነገበው የጣሊያን ሰራዊት ላይ የተቀዳጁት ድል ከኢትዮጵያውያንም የተሻገረ ትርጉም እንዳለው አውስተዋል።
የአድዋ ድል በዘመናዊ የጦር መሳሪያዎች የታገዘው የጣሊያን ወራሪና ቅኝ ገዢ ኃይልን ቅስም በመስበር የኢትዮጵያን ነጻነት ያስከበረ ከመሆኑ ባሻገር በእኩይ የዘረኝነት መንፈስ ላይ ተመስርቶ በመላው ዓለም የሚገኙ ጥቁር ሕዝቦችን በተለይም አፍሪካውያንን በበታችነት ለዘላለም በቅኝ ለመግዛት እንደማይቻል አውሮፓውያንን ያስገነዘበ ወደር የሌለው ድላችን ነው። በመሆኑም ኢትዮጵያውያን የተዋጉለት ለነጻነት፣ ለሉዓላዊነት፣ ለፍትህ፣ ባርነትና ቅኝ ግዛትን ላለመቀበል ነው። የዘመኑ የፋሽስት ወራሪ ኃይል በአገራችን ላይ ጦር ያዘመተው ደግሞ ከሌሎች የአውሮፓ አጋሮቹ ጋር በበርሊን ኮንፈረንስ በተዋዋለው መሰረት ኢትዮጵያን ሊያስገብርና ቀጥቅጦ ሊገዛ ነው።
አምባሳደር ስለሺ በአድዋ ድል ዙሪያ ዚም ዚያም የትርክት አለመግባባቶች መኖራቸውን አንስተው ሆኖም ድሉ የመላው ኢትዮጵያውያን ድል ስለመሆኑ አጽንኦት ሰጥተዋል። የአድዋ ድልን ዘመን ተሻጋሪ እርባና ያወሱት የታሪክ ተመራማሪው ዶክተር ገበየው ተፈሪ በበኩላቸው ቀጣዩም ብለዋል።
ከምናከብራቸው በዓላት በሙሉ እንዳድዋ ግዙፍ እና ታላቅ የሆነ እንዳድዋ ብዙ መልእክት ያለ እና እስቲ አንዳንዶች ነው
የአድዋ ድልን ዓለም አቀፍ ተጽዕኖ በሚመለከት የውጭ ሀገራት ሰዎች ምስክርነት እንዲሁም የተለያዩ ኪነጥበባዊ ዝግጅቶች በተስተናገዱበት ዝግጅት ላይ የተለያዩ ሀገራት ተወካዮችና ታዋቂ ትውልድ ኢትዮጵያውያን ተገኝተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዛሬ የተከበረውን የአድዋ ድል በዓል በተለያዩ የኢትዮጵያም የውጭም አካባቢዎች ተከታትለው ያደረሱንን ዘጋቢዎቻችንን እናመሰግናለን። ዝግጅታችን ይቀጥላል። የተባበር በርታ መኖሪያ መንደር የግንባጥር ክፍለ ከተማው በኃይልና በድንገት እንዳፈረሰው ማህበሩ አስታወቀ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወሎ ሰፈር ተብሎ በሚጠራው አካባቢ የሚገኘው የተባበር በርታ ኃላፊነቱ የተወሰነ የግል ስራ ማህበር ነዋሪዎች በክፍለ ከተማው ወረዳ 3 አስተዳደር መብታቸው መጣሱን የማህበሩ መሪ ተናግረዋል። የማህበሩ መሪና የኢትዮጵያ ሳይንስ አካዳሚ መስራች አባልና የቦርድ አባል ፕሮፌሰር ሽብሩ ተድላ ንብረታቸው ያላግባብ ተነክቷል፣ ንብረታችን ፈርሷል ብለዋል። የወረዳው ጽህፈት ቤት በበኩሉ እርምጃውን እንዲወስድ ከበላይ አካል እንደታዘዘ በመግለጽ ጉዳዩ በፍርድ ቤት የተያዘ በመሆኑ ዝርዝር መረጃ አልሰጥም ብሏል። ዝርዝሩን መለስካቸው አማሃ ተከታትሎታል።
በድንገት አፍርሶታል። ድርጊቱም ከህጋዊ አስራር የወጣና ሌላ ተጽዕኖ ያለበት የሚመስለው ብለዋል። በአሁኑ ወቅት አለም የሚሉትን ሁኔታም በሚከተለው መልኩ ገልጸውታል።
መብታችን ተነክቷል በሁለት ደረጃ። አንድ፣ ንብረታችን ካላግባብ ፈርሶብናል፣ ብዙ ውድመት ደርሷል። ሁለተኛ፣ በተደጋጋሚ ሁኔታ ሁከት ተፈጥሮብናል። አሁን አጥራችን ክፍት ሆኖ ለሌባም የተጋለጠ ነው። እኛም እንዳንሰራ በእገዳው እኛንም ስለሚያግድ አጥር እንዳንሰራ በዚያ ሆናቴ ነው ያለን እና ለራሳችንም ለንብረታችንም ከፍተኛ ስጋት ላይ ወድቀናል።
ቪኦኤ ጉዳዩን ለማጣራት አደረገው ጥረት እርምጃውን ወስዷል ወደ ተባለው የኪርኮስ ክፍለ ከተማ ወረዳ 3 አስተዳደር ጽፈት ቤት ተገኝቻለሁ። በጽፈት ቤቱ የተገኘሁበትን ምክንያትም አስረድቼ ጉዳዩ በቀጥታ የሚመለከተውን ኃላፊ ለማነጋገር ብጠይቅም 3 ሰዎች በአንድ ላይ ሆነው ድምጻቸው እንዳይቀርስ የወረዳው አስተዳደር ጽፈት ቤት እርምጃውን የወሰደው በበላይ አካል ትዕዛዝ እንደሆነ እነሱም ዝርዝር መረጃ እንደማይሰጡና ጉዳዩ በፍርድ ቤት መያዙን ገልጸውልኝ አስተናብተውኛል። በደል ተፈጽሞብናል የሚሉት ፕሮፌሰር ሽብሩ ተርላ ግን የችግሩ ምንጭ ግልጽ ባይሆንም በቅርብ ጊዜ የተገነቡ የሚገኙ ሕንፃዎች ባለቤቶች የሚያቀርቧቸው የመንገድና የፍሳሽ ማስወገጃ መስመር ጥያቄዎች እንደሆኑ ይገምታሉ። ይህ ጥያቄ ግን ከማኅበራቸው ይዞታ ጋር በምንም መልኩ እንደማይገናኝ ያስረዳሉ።
እኛ አንድም የዘጋነው መንገድ የለም፣ የሚዘጋም መንገድ የለም። ያለው መንገድ ከ40 ዓመት አካባቢ በፊት ለራሳችን ለግቢ አገልግሎት የሚውል መንገድ ሰርተን አንድ በር ብቻ መውጫ እና መግቢያ አንድ በር ብቻ ያለው ለማህበረሰብ አባላት ብቻ የሚያገለግል የተሰራ መንገድ በማንም ፕላን ውስጥ የሌለ መንገድ ነው። አሁን ጥያቄ ሆኖ የመጣው ከሰሜን ወደ ደቡብ አጥሩ ድረስ የሚመጡ በእቅድ ያሉ መንገዶች በህንጻዎች አዲስ በተሰሩት በኩል ሆኖ አጥሩ ጋር የመጡ ስለዚህ የቆሙ እንጂ ከኛ መንገድ ጋራ ምንም ግንኙነት የሌላቸው ናቸው። የኛም ክርክር የሌለ መንገድ እንዴት ነው መንዘጋው በሚል ነው።
የተወሰደው ድንገተኛ እርምጃ አሳዝኖናል የሚሉት የማህበሩ መሪ ፕሮፌሰር ሽብሩ ተርላ ቀደም ሲል ከተለያዩና ይመለከታቸዋል ከተባሉ የመንግስት መስሪያ ቤቶች ጋራ ያደረጓቸውን ግንኙነቶች በማስታወስ ከማህበሩ በኩል የጎደለ ነገር እንደሌለ ያስረዳሉ።
ሁለተኛ ፍሳሽ አስተናግዶ በሚባልበት ጊዜ የተሰሩት ሁሉ ፎቆች ግንባታ ፈቃድ ሲያገኙ የፍሳሽ ማስተናገጃ ፈቃድ አብሮ አይደለም ወይ የሚሰጠው? ሳይሰጥስ ዝም ብለው ሰጥተው እንደሆን ይሄ የሥራ ጉድለት ክፍተት አይደለም ወይ? ያስ እንዴት ተካሄደ? ያስ ደግሞ ፍሳሽ ማስወገጃ ካላቸው እንደገና በእኛ ግቢ ፍሳሽ ማስወገድ ምን አስፈልጋቸው በሚል ሁኔታ በተለያዩ ደረጃዎች ይህንኑ እያብራራን በግልም ተሰብስበን ይሄን በማህበረሰብ እንጫ አባላቱ በድብዳቤም እየገለጽ ለተለያዩ ጉዳይ የሚያገባቸው መስሪያ ቤቶች ሁሉ አስገብተናል።
የአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ይህንን ጉዳይ በተመለከተ ለኪርኮስ ክፍለ ከተማ ፕላንና ልማት ኮሚሽን ቅርንጫፍ ጽህፈት ቤት መስከረም 23 ቀን 2015 ዓ.ም ምረት በጻፈው ደብዳቤ እንዲፈጸም እየተጠየቀ የሚገኘው መንገድ የመክፈትም ሆነ የፍሳሽ መስመር የመዘርጋት ሥራ ተገቢ ጥናቶች እንዳልተሟሉ ጠቅሶ እነዚህ ባልተሟሉበት ሁኔታ መፈጸም የማይቻል መሆኑን እየገለጽን መረጃዎች ተደራጅተው ሲቀርቡ ያለው የነዋሪው ሰፈር ባለው ይዞታ እንዲቀጥል እንገልጻለን ብለዋል። ተባበር በርታ የመኖሪያ ቤቶች ኃላፊነቱ የተወሰነ የህብረት ሥራ ማኅበር ከጥቅምት 29 ቀን 1972 ዓ.ም ጀምሮ አሁን የሚገኝበት ይዞታው በሕግ የተረጋገጠ መሆኑን ሰነዶች ያመለክታሉ። ከዚያም ወዲህ ባሉት ዓመታት አስፈላጊ ሕጋዊ ግዴታዎቹን እያሟላ እንደሚገኝ የማኅበሩ አመራር አባላት በሰነድ በማስረገፍ ያስረዳሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ ወደ ናይጄሪያ ምርጫ ነው የምናልፈው። በናይጄሪያ ፕሬዝዳንታዊ ምርጫ ተቃዋሚ ፓርቲዎችን ወክለው የተወዳደሩ እጩዎች የገዥውን ፓርቲ እጩ አሸናፊ የሚያደርገውን የምርጫ ውጤት እንደሚቃወሙ አስታወቁ። የቅዳሜው ምርጫ በቴክኒክና የምርጫ ሰራተኞች ችግር ገጥሞት የነበረ ሲሆን በአንዳንድ የምርጫ ጣቢያዎች ድምጽ መስጠቱና ለአንድ ቀንና ከዚያም በላይ ዘግቷል። አዲስ ምርጫ ሊደረግ ስለመቻሉ የፖለቲካ ተንታኞችን ያነጋገረው ቲሞቲ ኦቢዙ ከአቡጃ ናይጄሪያ ተከታ ታውን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
የናይጄሪያው የምርጫ ኮሚሽን ትናንት ረቡዕ የገዢው ኦል ፕሮግሬሲቭ ኮንግረስ ፓርቲ እጩ የሆኑት ቦላ አህመድ ቲኒቡ የቅዳሜው ምርጫ አሸናፊ መሆናቸውን ካስታወቀ ጥቂት ሰዓታት በኋላ የሰራተኞች ፓርቲ ከጋዜጠኞችና ከደጋፊዎች ጋር ተገናኝቷል። የሰራተኛው ፓርቲ ፕሬዝዳንታዊ እጩ ፒተር ኦቢ በረቡ ስብሰባ ላይ ባይገኙም የሳቸው ምክትል ዩሱፍ ዳቲ አህመድ ለጋዜጠኞች በሰጡት መግለጫ እሳቸውና ኦቢ የፕሬዝዳንታዊ ምርጫ ውጤቱን በፍርድ ቤት እንደሚሞግቱ አስታውቀዋል። የሰራተኛው ፓርቲን በመወከል ለምክትል ፕሬዝዳንትነት የተወዳደሩት ዩሱፍ ዳቲ አህመድ የፓርቲ አባሎችና ደጋፊዎች እንዲረጋጉም አሳስበዋል።
Illegality has been performed. And as far as we're concerned,
እኛ እስከተገነዘብነው ድረስ ህገወጥ ድርጊት ተፈጽሟል። በናይጄሪያ አሁን ህገወጥና ህገ መንግስታዊ ያልሆነ የፌደራል ሪፐብሊክ መንግስት እየመጣ ነው። ጉዳያችንን ህግ ፊት ያቀርብን ነው። ይህም በዚያ ደረጃ ያለው መተማመን በድጋሚ እንዲያሳዩ ነው።
ሌላው የምርጫው ትልቅ ተፎካካሪ የህዝብ ዲሞክራቲክ ፓርቲ PDPም የምርጫውን ውጤት እየተቃወመ ነው። ፒዲፒ እና የሰራተኛው ፓርቲ ባለፈው ማክሰኞ የገለልተኛው የናይጄሪያ ብሔራዊ የምርጫ ኮሚሽን ቲኒቡ ያሸነፉበትን ቁጥር ይፋ ከማድረጉ በፊት በጋራ በሰጡት መግለጫ ውጤቱ የተጨበረበረ ነው ብለውታል። ባሳለፍነው የሳምንቱ መጨረሻ ላይ የተካሄደው ፕሬዝዳንታዊ ምርጫ ብዙ መዘግየቶችና በመላ አገሪቱ ባሉ ድምጽ መስጫ ማሽኖች ጋር የተያያዙ ያፈጻጸም ችግሮች እንደነበሩባቸው ዓለም አቀፍ ታዛቢዎች አስታውቀዋል። በምርጫ ወቅት ብጥብጦች ማስገደድና ማጭበርበሮች መታየታቸውም ተዘግቧል። የአፍሪካ ወጣቶች መናሃሪያ ወይም የዩዝ ሀብ አፍሪካ የተሰኘው ድርጅት ተባባሪ መስራችና የፖለቲካ ተንታኝ የሆኑት ሮቲሚ ኦላዋሌ በሂደቱ ችግሮች መኖራቸውን ይገልጻሉ።
ቅዳሜ ዕለት የተመለከትናቸው አንዳንዶቹ ችግሮች ግልጽ የሆኑ የአቅርቦት ወይም የሎጂስቲክ ችግሮች ናቸው። የምርጫ ኮሚሽኑ በዚያ ረገድ አንዳንድ ችግሮች አጋጥመውታል። የምርጫ ኮሚሽን ከሚገባው በላይ ቃል ገብቶ በትግባር ያሳየው ግን ከዚያ በታች ነው። እንዲሁም በብዙ ቦታዎች የምርጫውን ሂደት ለማደናቀፍ በተለያዩ የፖለቲካ ፓርቲዎች ሁሉም አይነት ሙከራዎች ተደርገዋል። ይህም ራሱ በምርጫው ሂደት ተአማኒነት ላይ ጥርጣሬ እንዲኖር የራሱን ጥላ አጥልቷል።
የተቃዋሚ የፖለቲካ ፓርቲዎች በድጋሚ ድምጽ እንዲሰጥ ይፈልጋሉ። ይሁን እንጂ ኦላዋሌ ያ ተግባራዊ መሆን የሚችለው በፓርቲዎቹ የቀረቡት መረጃዎች ውጤቱን እንደገና መቀልበስ የሚያስችል በቂ መረጃዎችን ማቅረብ ሲችሉ ብቻ መሆኑን ይገልጻሉ።
በዚህ ምርጫ ሂደት የተፈጸሙ ጥሰቶች ነበሩ? አዎ፣ በሚገባ። ፍርድ ቤቱ ይመልከታቸውና ጥሰቶቹን ከግምት ካስገባ ምናልባትም ምርጫውን ማን እንዳሸነፈ መለወጥ የሚችሉ ይሆናሉ። እንዲሁም ሰፊ ጥቃት፣ አፈናዎችና የጭቆና ድርጊቶች እንደነበሩ በሚገባ ማረጋገጥ ከቻለ ብሎም የምርጫውን እድል መለወጥ የሚችሉ በቂ ቁጥር ያላቸው ድምጾች ወይም የምርጫ ጣቢያዎች ተካተውበት ከሆነ ምናልባትም ፍርድ ቤቱ ምርጫውን ሊሽረው ይችላል።
በይፋ በተገለጸው ውጤት መሰረት ቲኒቡ 8.8 ሚሊዮን ድምጾችን ያገኙ ሲሆን የፒዲፒው እጩ አቲኩ አቡበከርና ኦቢ በተከታታይ ወደ 7 እና 6 ሚሊዮን ድምጾችን አግኝተዋል።
እየተከታተላችሁት ያላችሁት በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ዝግጅቶቻችን ላይ አስተያየቶች ካሏችሁ በፌስቡክ @voaamharic ወይም በትዊተራችን #voaamharic ላይ ታገኙናላችሁ። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ በአባይ ወንዝ ላይ በመትገነባው የኃይል ማመንጫ ግድብ ጉዳይ የታችኛውን ተፋሰስ ሀገሮች በተለይም ለግብርናና ኑሯቸውን ለመደጎም የሚያስችሉ ሌሎች ስራዎች ለመስራት በወንዙ ውሃ የሚተማመኑ ሱዳናውያንን አስቆጥቷል። በሌላ በኩል የግጭት ስጋትን ለመቀነስ በሚል አንድ የሳይንቲስቶች ቡድን የሰው ሰራሽ ልህቀት ዘዴን በመጠቀም ሁሉም ወገኖች በውሃው መጠቀም የሚችሉበትን መንገድ ለማሳየት ሞክሯል። ይሁን እንጂ ሶስቱን ሀገሮች ኢትዮጵያን፣ ሱዳንንና ግብጽን ሰው ሰራሽ ልህቀት በሚያመጣው መፍትሄ ላይ እንዲስማሙ ማድረግ ፈታኝ ሊሆን እንደሚችል በመጥቀስ ሄነሪ ዊልከንስ ከካርቱም ሱዳን ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በእንግሊዝኛው ምህጻረ ቃል AI ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች የጥናት ጽሑፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜ ወዲህ የብዙዎችን ትኩረት በመሳብ አነጋጋሪ መሆን ይዟል። በርግጥ ግን AI ዲፕሎማሲያዊ ያለመግባባቶችን መፍታት በሚያስችል መልኩ ይረዳ ይሆን? ከአባይ ወንዝ መነሻ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገሮች በጎረቤት ሱዳንና በግብጽ ላይ ስጋት እየፈጠረ ነው ያለው የሄንሪ ዊልከንስ ዘገባ ኢትዮጵያ ለኤሌክትሪክ ኃይል ማመንጫነት የገነባችው መሆኑን ይፋ ያደረገችው ግዙፍ ግድብ የወንዙን ፍሰት በመቆጣጠር የውሃ እጥረት ይፈጥርና ከወንዙ በሚመጣው ውሃ የሚተማመኑትን ብዙዎች አኗኗርም ሊጎዳ ይችላል ሲሉ ካርቱምና ካይሮ የሚያነሱትን ያስታውሳል። አልሃዲ አብደል ወሃብ ጅብሪል ከሱዳኗ ዋና ከተማ ካርቱም አቅራቢያ በግብርና ስራ የሚተዳደሩ ገበሬ ናቸው። ከብሉ ናይል ወንዝ አቅራቢያ የሸክላ ጡብ ይሰራሉ። ግድቡ በአፈሩ ይዘት ላይ ያመጣው ለውጥ ሁለቱንም ስራቸውን እንደጎዳው ይናገራሉ።
بار اول حاجه الطمي نسبه الطمي اللي بتجي من اسيويا ما اقل من 80%
በግድቡ የተነሳ ከኢትዮጵያ ከአባይ ወንዝ የሚመጣው የደለል አፈር መጠን በ80% ቀንሷል። ደለል አፈሩ እንዲታደስ በጣም ጠቃሚ ነው። ይሁን እንጂ አሁን ያገኘን ያለነው ከፍተኛ መጠን ያለው አሸዋ ያዘ ጉዳት የሚያመጣ አፈር ብቻ ነው።
ጅብሪልን በመሳሰሉ ሰዎች ላይ ካሳደረው ተጽዕኖ በተጨማሪ በተደጋጋሚ የሚስተዋለውን የድንበር ግጭት ጨምሮ በሱዳንና በኢትዮጵያ መካከል ያለው ግንኙነት በአመዛኙ ስጋት ያልተለየው እንዲሆን አድርጓል። የተባባሰ ግጭት ከተከሰተም ኢትዮጵያ የውሃውን ፍሰት ልትገድብና ጎረቤቷን በውሃ እጥረት ክፉኛ ልትጎዳ ትችላለች የሚል ስጋት መኖሩንም ዘገባው ይጠቅሳል። ይህ በእንዲህ እንዳለም በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ሳይንቲስቶች በሰው ሰራሽ ልህቀት ዘዴ በተቀነባበረ ስሌት አማካኝነት ለችግሩ መፍትሄ የሚጠቁም የጥናት ጽሑፍ ኔቸር ከተሰኘው የምርምር መጽሔት ላይ ለንባብ አበቁ። በሰው ሰራሽ ልህቀት በመታገዝ በትክክል ስራ ላይ ከዋለም ሶስቱ ሀገሮች ከግድቡ ተጠቃሚ የሚሆኑበትንና የግድቡ ግንባታ ከተወጠነበት እንደ አውሮፓውያኑ የዘመን አቆጣጠር ከ2011 ዓ.ም አንስቶ እየጋመ ለመጣው ዲፕሎማሲያዊ ውዝግብ ማብቂያ ሊበጅ የሚችልበት መንገድ ተቆመዋል።
All of that sounds very good, but it's very complex. How can we really design an approach?
ይህ ሁሉ ሁኔታ በጣም ጥሩ ይመስላል። ይሁን እንጂ ወሰን የለሽ መንገዶች በመኖራቸው በርግጥ እንዴት ያለ አቀራረብ መንደፍ እንችላለን በሚለው የሰው ሰራሽ ልህቀት ዘዴን በማከል አዘጋጀነው። እናም የሰው ሰራሽ ልህቀት ዘዴ ያን ውስብስብ ሁኔታ በቅጡ በመፈተሽ የመፍትሄ ሐሳቦችን ይጠቁማል።
ቴክኖሎጂው የሶስቱን አገሮች የውሃ፣ የኃይል ወይም የኤነርጂ ፍላጎትና የነፍስ ወከፍ ገቢ እድገት በማጤን በተቻለ መጠን ሶስቱንም እኩል ተጠቃሚ ሊያደርግ የሚያስችል ቀመር አወጣ። እንደ ተመራማሪዎችም ገለጣ አሁን ያለው ፈተና በሀገራቱ መካከል ያለው ክርክር ምክንያት የተመረኮዘ ይሆን ዘንድ መረጃውን ለዲፕሎማቶችና ለፖለቲከኞች ማቅረብ ነው። ይሁን እንጂ ባለሙያዎች እንደሚሉት ከሆነም ምንም እንኳን መረጃው ሁነኛ ቢሆንም ሰው ሰራሽ ልህቀት ያመነጨውን ሐሳብ እንዲያዳምጡ ማድረግ ግን አስቸጋሪ ሊሆን ይችላል።
Even then sometimes if the analysis doesn't really suit
ከዚያ በኋላም ቢሆን አንዳንዴ ተነታኔው ካላማቸው ጋር የማይስማማ ሆኖ ካገኙት የቀረቡትን ስሌቶች ላይቀበሉ ይችላሉ።
ቻት ጂፒቲን በተመለከተ AI በርግጥ ዲፕሎማሲያዊ ዝግቦችን ለመፍታት ይረዳ ይሆን በሚል ለቀረበለት ጥያቄ ዲፕሎማሲያዊ አለመግባባቶችን ለመፍታት በማገዝ ሊያገለግል ይችላል። ይሁን እንጂ AI በራሱ ብቸኛው መፍትሄ ሊሆን አይችልም ሲል መልሷል። እንዲሰራ ማድረጉም ለፖለቲከኞቹ ለሰዎች የተተወ ድርሻ ይመስላል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን በእውነትም እናስተሳስረዋለን በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ዝግጅቶቻችንን በዚሁ እናጠናቀቃለን። ፕሮግራሙን በማቀናበር አብራኝ ካመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በተለያዩ ዝግጅቶቻችን ላይ አስተያየቶች ካሏችሁ በፌስቡክ @voamharik ወይም በትዊተር #voa በማለት ማድረሱን አትርሱ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።